ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምፅ ዛሬ ታህሳስ 22 2014 ዓ.ም ነው። በምሽቱ ቀጣዮቹ ጉዳዮች ይቀርባሉ።
አሁን ቶሎ ለመጀመር በሙሉ አቅሙ ጊዜ ይፈጃል። ድሮ ሲሰሩ የነበረው ትልቅ የህክምና ሰርቪሶች አሁን ላይ ጀምረ፣ ግን አሁን የድንገተኛና የማዋለድ አገልግሎቶችን ቶሎ ለማስጀመር
ኢትዮጵያ ውስጥ የነበረው ጦርነት ከፍተኛ ውድመት ከተውባቸው ከተሞች መካከል አንዷ የሻሮቤት ከተማ ናት። በከተማዋ ስለደረሰው የጤና ተቋማት ውድመት መጠን ከነዋሪዎች ጋር ያደረግነው ቆይታ በምሽቱ ይደመጣል።
ወራሪው የትግራይ ቡድን በዚህ አካባቢ በቆየበት ጊዜ ያደረሳቸውን ጉዳቶች ጉድኞቹ የሚከታተል ይሆናል። የሚታወቀው ገናን በላሊበላ ደማቅ ዝግጅት ይደረጋል ማለት ነው።
በውጭ ሀገራት ውስጥ የሚኖሩ ትውልደ ኢትዮጵያውያን ወደ ሀገራቸው በብዛት እየተመለሱ መሆናቸው እየተነገረ ነው። የተወሰኑትን ሐሳብ በምሽቱ እናዳምጣለን። እነዚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታም ይመራለው። ኤልያስ አስማረ ደግሞ የድምጽና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎችን እንሰማለን። ኤደን ገረመው
ግዛቲቱ መዲና በ13 የምግብ መጋዘኖቹ ላይ የደረሰበትን ዝርፊያ ተከትሎ እርዳታ አገደ። ይህ ሁኔታም በአካባቢው የሚኖሩ ወደ 2 ሚሊዮን የሚጠጉ ሰዎች ህይወት ላይ ተጽዕኖ አድርጓል። በመጋዘኖቹ ላይ ከማክሰኞ ዕለት እስከ ትላንት ሐሙስ ጧት ድረስ ጥቃቶች እንደደረሱ ማወቅ ተችሏል። በዚህ ዝርፊያም ከ5000 ሜትሪክ ቶን በላይ የምግብ አቅርቦት የተዘረፈ ሲሆን ዘራፊዎቹ መጋዘኑን ማውደማቸውም ታውቋል። የዓለም የምግብ ፕሮግራም ዋና ስራ አስፈጻሚ ዳይሬክተር ዴቪድ ቢስሊ የዓለም የምግብ ፕሮግራም ይህንን ዋጋ ጥቃትና በእርዳታ እህሎች ላይ የሚደረግ የቀጠለ ዝርፊያና እንዲሁም ውድመት ያወግዛል። በዚህ የተነሳ በሰሜናዊ ዳርፉር እርዳታ መስጠት አቁመናል ብለዋል። ዳይሬክተሩ አያይዘውም ይህ ዝርፊያ ወደ 2 ሚሊዮን የሚጠጉ የተወጣጠነ ምግብ ድጋፍ በአስቸኳይ ከሚያስፈልጋቸው ሰዎች ላይ የተነጠቀ ነው ብለዋል። በተጨማሪም ይህ በሀገሪቱ ያለን እንቅስቃሴ ወደ ኋላ የሚጎትት ብቻ ሳይሆን ሰራተኞቻችን እጅግ የተጎዱ ቤተሰቦችን ለመርዳት ሲንቀሳቀሱም እነሱን ራሳቸውንም አደጋ ላይ የሚጥል ነው ብለዋል። የዓለም የምግብ ድርጅት በሰሜናዊ ዳርፉር ድጋፍ ለማድረግና መጋዘኖቹን መልሶ ለመሙላትም የሱዳን መንግስት በአስቸኳይ ጸጥታ እንዲያስከብር ጥሪ አድርጓል። ነገር ግን በአሁን ሰዓት ሌሎች የስደተኛ ጣቢያዎችን ሳያስቸግሩ የኤርፋሽርን መጋዘኖች መሙላት እንደማይቻልም አስታውቋል። በሱዳን የአውሮፓውያኑ 2022 ዓ.ም 10.9 ሚሊዮን የሚሆን ህዝብ የምግብ እርዳታን እንደሚሻም ታውቋል። መጪው የአውሮፓውያኑ 2022 ዓ.ም በሳህል ቀጠና ግጭቶች ሊባባሱ ይችላሉ ሲሉ የፖለቲካ ተንታኞች አስጠነቀቁ። በእስላማዊ ታጣቂዎች የሚደረጉ ጥቃቶች በእጅጉ በጨመረበት የሳህል ቀጠና በዚህ ሊገባደድ የሰዓታት እድሜ በቀሩት በ2021 ዓ.ም ከፍተኛ የሆነ ፖለቲካዊ አለመረጋጋት በማሊ መፈንቅለ መንግስት፣ በኒጀር እንዲሁም በቡርኪና ፋሶ ደግሞ ፕሬዝዳንቱ ከስልጣን እንዲለቁ ጥሪ የተደረገበት ዓመት ሆኖ አልፏል። ቡርኪና ፋሶም ከባድ የሆነ የአሸባሪዎች ጥቃት የደረሰባት ሲሆን የፖለቲካ ተንታኞች መጪው ጊዜ ደግሞ የከፋ ነው ሲሉ አቋል። ቡርኪና ፋሶ፣ ማሊና ኒጀር በአሸባሪነት በተፈረጀው እስላማዊ መንግስት ቡድንና በአልቃይዳ የወንጀለኞች ቡድን በተደረጉ ግጭቶች የሞት ምጣኔ በ18% ማደጉን የተደረጉ ጥናቶችም አመላክተዋል። በመጨረሻም ወደ ሜክሲኮ የሚመለሱ ስደተኞች በተጎታች ኮንቴነር ጭኖ ሲጓዝ በነበረ መኪና ላይ በደረሰ አደጋ ህይወታቸው ያለፉ 15 ስደተኞችን አስክሬን ወደ ጓቲማላ ተላከ። በዚህ አስከፊ አደጋም 56 ሰዎች ተጎታቹ ለብቻው ተገልጦ ህይወታቸው ያለፈ ሲሆን ይህ አደጋ የተፈጸመውም በዚህ ወር ነበር። ከስደተኞች ውስጥ 37 የጓቲማላ ዜግነት ያላቸው መሆኑ የተረጋገጠ ሲሆን እስካሁን ድረስም የ19ኙ አስክሬን ወደ ሀገራቸው ተመልሷል። የጓቲማላ የውጭ ጉዳይ ሚኒስቴር እስካሁን ድረስ ማንነታቸው ያልታወቁ የ18 ሰዎችም ይቀራሉ ሲሉ ተናግረዋል። ይህን አደጋ ተከትሎ ዩናይትድ ስቴትስ፣ ሜክሲኮ፣ ጓቲማላ እና ሌሎች ሀገራቶች የዓለም አቀፉ የህገ ወጥ ሰዎች አዘዋዋሪዎች መረብን የኮነኑ ሲሆን በዚህ ጉዳይ ላይም ትኩረት ተሰጥቶ እንዲሰራ ተማጽነዋል ሲል ሮይተርስ ዘግቧል። አድማጮች፣ ለአርብ ምሽት ያስኩላችሁ ዜናዎች እዚህ ላይ ተጠናቀቁ። መልካም የጎርጎሮሳውያኑ አዲስ ዓመት ዋዜማ እንዲሆንላችሁ እየተመኘው ከቀሪ የጋቢና ቪኦኤ መሰናዶች ጋር እንድታመሹ ወደ ሀብታሙ ስዩም እመልሳችኋለሁ። ከአሜሪካ ድምጽ ዋሽንግተን ዲሲ ኤደን ገረመው።
ኤደንን አመሰግናለሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ወጣቶች ላይ የሚያተኩር የአሜሪካ ድምጽ ልዩ መርሃ ግብርም ነው። አሁን ወደ ቀዳሚው ዘገባ እንሻገራለን። ኢትዮጵያ ውስጥ በነበረው ጦርነት ጉዳት ከደረሰባቸው ከተማካከለ አንዷ የሸዋሮቢት ከተማ ናት። በከተማው ውስጥ የሚገኝ ሆስፒታል ውስጥ የነበሩ በርካታ ቁሳቁሶች በህዋት ታጣቂዎች እንደወደሙና እንደተዘረፉ የሆስፒታሉ ሜዲካል ዳይሬክተር ዶክተር ታምራት ገብረ ማርያም ተናግረዋል። ከሆስፒታሉ በተጨማሪ ሌሎች በከተማው የሚገኙ ተቋማትም የጥቃት ኢላማ መሆናቸው ቢነገርም ህዋት ግን እነዚህን መሰል ክሶችን እንደማይቀበል መግለጹ ይታወቃል። ሆስፒታሉ ቀለል ያሉ የህክምና አገልግሎቶችን ከሰሞኑ መስጠት ጀምሯል። ኬኔዲ አባተ።
ለ300,000 ያህል ሰዎች አገልግሎት የሚሰጠው የሸዋሮቢት የመጀመሪያ ደረጃ ሆስፒታል የህዋት ታጣቂዎች ከህዳር 12 ጀምሮ ለ10 ቀናት በከተማዋ በቆዩባቸው ጊዜያት ጉዳት ደረሰባቸው ከተባሉ ተቋማት አንዱ ነው። በሆስፒታሉ አብዛኛው ቁሳቁሶች ላይ ዘረፋና ውድመት መፈጸሙን የሆስፒታሉ ሜዲካል ዳይሬክተር ዶክተር ታምራት ገብረ ማርያም ይናገራሉ።
እኛ ሆስፒታል እንግዲህ እናንተ ዘግይታችሁ ስለመጣችሁት ነው ከጸዳ በኋላ በመያዝን ሁኔታ ህብረተሰቡ የሚገለግልባቸው የህክምና ግብአቶች መድኃኒቶች አሉ። ለምሳሌ ሙሉ ለሙሉ እንዲሁም ደግሞ ህክምናውን የሚያግዙ የሚደግፉ የኮምፒውተር ሲስተሞች፣ ኢፒሽንት ፋይሎች፣ የማሽን ፓርቶች ለምሳሌ ኮምፒውተር ቢሆን ኮምፒውተር ሃርዲስኩን ይዘዋቸው ሄደዋል። ኦልሬዲ ምን ያህል ውድመት ደረሰ የሚለው ያው ውድመቱ አንዳንዶቹ ከፍ ያለ ነው እና አሁን ግን እሱን ሞር በገንዘብ እንትን ለማለት ኦዲት እየተደረገ ነው።
ይሁን እንጂ ከበሮቹና መስኮቶቹ ውጭ በሆስፒታሉ ህንፃ ላይ ጉዳት አለመድረሱን ዶክተር ታምራት አረጋግጠዋል። አሁን ላይ የጤና ጥበቃ ሚኒስቴር፣ የዞኑ ጤና መምሪያ እንዲሁም ለጋሽ ግለሰቦች ባደረጉት ድጋፍ በመታገዝ ሆስፒታሉ እንደ ድንገተኛ ያሉ ቀለል ያሉ የህክምና አገልግሎቶችን መስጠት መጀመሩንም የሆስፒታሉ ሜዲካል ዳይሬክተር ዶክተር ታምራት ገብረ ማርያም ገልጸዋል።
አሁን ቶሎ ለመጀመር በሙሉ አቅሙ ጊዜ ይፈጃል። ድሮ ሲሰሩ የነበሩ ትልቅ የህክምና ሰርቪሶች አሁን ላይ እንጀምርም ግን አሁን ድንገተኛና የማዋለድ አገልግሎቶችን ቶሎ ለማስጀመር ስኳር፣ ደም ግፊት እነዚህ በቀላሉ ደግሞ መድኃኒት ላይ የነበሩ ህመምተኞችን መድኃኒቱ እንዳይቆረጥባቸው የጸረ ኤችአይቪ እነሱ ተጀምሮ እንዳያችሁት ያው ህብረተሰቡ አሁን ገና እንትን ኢንፎርሜሽንም ስላልደረሰው ብዙ እንደድሮ አይደለም እንጂ አሁን አገልግሎት ተጀምሯል።
የጽንስ ክትትል ለማድረግ ወደ ሆስፒታሉ መጣ ያገኘናት ወይዘሮ አበበች መስፍን የሸዋሮቢትን ሆስፒታል ጨምሮ በአካባቢው የነበሩ ሌሎች የጤና ተቋማትም ለጉዳት በተጋለጡበትና አገልግሎት መስጠት ባቆሙበት ወቅት የነበረውን ችግር እንዴት ገልጻለች።
ምሳሌ እኔ ባለሁበት ገጠር በደብረሲና በታች ነው ሄድኩት። ጀውሃት ባላለች የፍራታ ግድም ወረዳ ህክምና ስለሌለ ሴትዮዋ ልጅን ወልዳ በእንግዳ ልጅ ምክንያት ሞተች። ግን ይሄ ሆስፒታል ኑሮም ቢሆን በዛ አጋጣሚ እቺ ሴት እናት ትድን ነበር። ያንን ነገር አይቻለሁ። በዚህ ሰዓት በዚህ በክፉ ቀን ብዙዎች ከእንደዚህ ከብዙ ከሚያስጠላ አደጋ ይድኑ ነበር። ግን ያው እዚህ ደርሰናል ማለት ነው።
ሆስፒታሉ ወደ ቀድሞ አገልግሎቱ ተመልሶ ማየት መሻቷ መሆኑንም ነው ወይዘሮ አበበች የምትናገረው።
ማለትም እዛም ሆነን መታከሚያችን እዚህ ነው። እዛ እንትን ጤና ጣቢያ አለን፣ ሪፈር ሲጻፍልን እዚህ መጣን። ህክምናችንን በሙሉ ሁኔታ አግኝተን እንሄዳለን። ማንኛችንም ይሄ ሆስፒታል ስለሚያስፈልግ እንደ በፊቱ ሙሉ ቢሆን ደስ ይለናል። በቃ ይሄ በፊቱን አገልግሎቱን ቢሰጥ ደስ ይለኛል።
በሸዋሮቢት ከተማ የሚገኘው ይፋት የተሰኘ የግል ሆስፒታልም መሰል ዘረፋና ጉዳት እንደደረሰበት ተመልክተናል። ከዚህ በተጨማሪ መንግስታዊ አገልግሎት ሰጪ ተቋማትም የጥቃት ኢላማ ሆነዋል። ከፍተኛ ጉዳት ከደረሰባቸው ተቋማት መካከልም የቀወት ወረዳ አስተዳደር መስሪያ ቤት ይጠቀሳል። የወረዳው ብልጽግና ፓርቲ ጽህፈት ቤት ምክትል ኃላፊ አቶ ጌታቸው ኃይሌ ስለደረሰው ጉዳት እንዲያስረዳሉ።
አጠቃላይ ያው ወራሪው ኃይል የወረዳችንን ህዝብና ወረዳችንን ኮረረበት ጀምሮ ከፍተኛ የሰብአዊና ቁሳዊ ሀብት ውድመት አድርሷል። እዚህ እንደምታውቁት በኋላ አስተዳደር ፑል የሚባል ወደ 7-8 ሴክተሮችን አቅፎ የያዘ መስሪያ ቤት ነው። ይሄ ሙሉ በሙሉ በሳት እስከነ ንብረቱ እንዲጠፋ ተደርጓል። ከዚያ ውጪ በወረዳችን ወደ 24 መስሪያ ቤቶች አሉ። የነኛ መስሪያ ቤቶች አጠቃላይ ንብረት ተዘርፏል። የኤሌክትሮኒክስ እቃዎች እንደ ኮምፒውተር፣ ላፕቶፕ እና የመሳሰሉት ብራቸው እየተገነጠለ ተዘርፎ ያዘረፉት ደግሞ በመቀጥቀጥ ጉዳት ደርሶባቸዋል። ከጥቅም ውጪ እንደሆነ አድርገዋል።
በወረዳው 18 ቀበሌዎች የሚገኙ ሌሎች በርካታ ተቋማትም መጎዳታቸውን የገለጹት አቶ ጌታቸው በተቋማትና በንጹሃን ሰዎች ላይ የደረሱ የተለያዩ ጥቃቶችን በተመለከተ ዝርዝር ጥናት እየተደረገ እንደሆነም አመልክተዋል። ይሁን እንጂ ታጣቂዎቻቸው ይፈጽማሉ በሚባሉ ጥፋቶችና የመብቶች ረገጣዎች ላይ የሚቀርቡ ክሶችን የህዋት መሪዎች በተደጋጋሚ ሲያስተባብሉ ይሰማሉ። ለአሜሪካ ድምጽ ኬኔዲ አባተ ሸዋሮቢት።
ከነዚህና መሰግናለን በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ አብራችሁን ስለሆናችሁ በእጅጉና መሰግናለን። ወደ ቀጣዩ ዘገባ እንሻገር። ትውልደ ኢትዮጵያን ከሰሞኑ በብዛት ወደ ሀገራቸው መግባት ጀምረዋል። የአማራ ክልልም እንግዶቹን ለመቀበል መሰናዳቱን አስታውቋል። ህወሓት ተቆጣጥሮ በቀባቸው አካባቢዎች ወድመዋል ያላቸውን የመሰረተ ልማት አውታሮች በበዓሉ ሰሞን ወደ ኢትዮጵያ እየገቡ ላሉትና ለሚገቡ በውጭ የሚኖሩ ትውልደ ኢትዮጵያን የማስጎብኘት እቅድ እንዳለውም ክልሉ አስታውቋል። አስቴር ምስጋናው።
የጠቅላይ ሚኒስትር አብይ አህመድ ጥሪ ተቀብለው ወደ ሀገር ቤት ለገቡ በአለም ዙሪያ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የአማራ ክልል የተለያዩ መርሃ ግብሮችን ማዘጋጀቱን የባህልና ቱሪዝም ቢሮ ኃላፊ አቶ ጣሂር መሐመድ አስታውቀዋል። መርሃ ግብሮቹ ከፌደራል መንግስቱ ጋር የተጣጣሙ መሆናቸውን የጠቆሙት አቶ ጣሂር ሃይማኖታዊና ባህላዊ በዓላትን ካክብር ባለፈ በህወሓት የተፈጸሙ ሰብአዊ ጉዳቶችንና የወደሙ መሰረተ ልማቶችን ከሸዋሮቢት እስከ ጭና ድረስ
ራግባችን ይጆው በተመሳሳይ ታህሳስ 25 አዲስ አበባ ላይ ነው። እንግዲህ ታህሳስ 25 አዲስ አበባ ላይ በመስቀል አደባባይ ተሻው በጧት ያደረገው ጉዞ በዚያው ቀን ውስጥ በታህሳስ 25 ከአዲስ አበባ ተነስቶ በደብረ ብርሃን ሸዋሮቢት ኬሚሴን ሸዋሮቢትና ኬሚሴን በጦርነት ጉዳት የደረሰባቸው አካባቢዎች ጎብኝቶ አዳሩን ኮምቦልቻ ያደርጋል ማለት ነው። በኮምቦልቻም ጉዳት የደረሰባቸውን የተለያዩ ኢንዱስትሪዎች ጉብኝት ያደርጋል ማለት ነው። ቡድኑ ኮምቦልቻ አዳር ከተቆየ በኋላ ወደ ደሴ ጉዞ ተደርጎ ደሴ ላይ ተወሰደ ይመራል ይኖርናል። ጉዟችን ወደ ወልዲያ ይቀጥላል ማለት ነው። በእኛ በኩል ቆቦ ይሆናል ጉዞ ማለት ነው። በቆቦም የትግራይ ቡድን በዚህ አካባቢ በቆየበት ጊዜ ያደረሳቸውን ጉዳቶች ጎብኞቹ የሚከታተሉ ይሆናል። የሚታወቀው ይገናን በላሊበላ ደማቅ ዝግጅት ይደረጋል ማለት ነው። በጎንደር ከተማ የጥምቀት በዓልን የተመለከተ ልዩ ልዩ መሰናዶ ይኖራል ማለት ነው። እሱን መሰናዶ የመጡት እንግዶቻችን እንዲከታተሉ በቂ ዝግጅት ተደርጓል።
በህወሓት ተይዘው በቆዩና በሌሎችም አካባቢዎች ያለውን የጸጥታ ሁኔታ በተመለከተ ከጋዜጠኞቹ ለቀረበላቸው ጥያቄ ምላሽ የሰጡት አቶ ጣሂር ሙሉ የፋይሉ በተጠንቀቅ ላይ ነው ብለዋል።
የጸጥታ ኃይሎችን ኦሬንቴሽን ከመስጠት ጀምሮ ስታንድ ባይ የሆኑ ኃይሎችን በየቦታው ከማዘጋጀት እንዲሁም ለጎብኚዎቻችን በነፃነት እንዲንቀሳቀሱ ሊያደርግ የሚችል የጸጥታ ሁኔታ በልዩ ሁኔታ ታስቦበት ተሰርቷል። አስተማማኝ በሚባል ደረጃ ላይ ነው ያለው። በአሁኑ ሰዓት አብይ ኮሚቴው ከመነሻው ትኩረት ሰጥቶ የተሰራባቸው ጉዳዮች መካከል አንደኛው የጸጥታው ጉዳይ ነው ማለት ነው። እሱ በአሁኑ ሰዓት በአስተማማኝ ሁኔታ ነው የሚገኙ። ማንኛውም ጎብኚ ይህንን ተከትሎ ወደ አካባቢያችን ይመጣና ምን ማለት እንደሆነ በኮምፖዚ የመንገር የምንወደው ከአገልግሎት ተቋማት ጋር ተያይዞ አብዛኛው አካባቢ ላይ የደረሱ ችግሮች የሚታወቁ ናቸው። የሚመጡ ወገኖቻችን በተቻለ መጠን ያለውን አጠቃላይ አገልግሎት እንዲያገኙና የቆይታቸው የተሻለ እንዲሆን ጥረት እናደርጋለን። ከዚህ ጋር ተያይዞ ግን ለመታደስ ለመስተካከል አገልግሎት ለመስጠት ጊዜ የሚፈልግባቸው በርካታ ተቋማቶች ስላሉ እነዚያ ነገሮች ከነ ድክመታቸው የቆየንበት ሁኔታ ጦርነት መሆኑን በማስገባት ባለው አጠቃላይ አክሰስ ግን እንግዶቻችን ተቀብለን ለማስተናገድ ዝግጁ መሆናችን እንገልጻለን።
በዲያስፖራ ያለው ትውልደ ኢትዮጵያ ሀገሩ ላይ ማልማት እንዲችል የተለያዩ የመዋለ ንዋይ አማራጮች የተዘጋጁ መሆኑን አቶ ጣሂር አስታውቀዋል። አክለውም በጋራ ሀገርን ለማልማት ያስችል ዘንድ ያሉት የቢሮ ኃላፊው ማንኛውም በውጭ የሚኖር ትውልደ ኢትዮጵያ ወደ ሀገሩ ሲገባ አዲስ አበባ ላይ በሚገኘው የአማራ ክልል በይነ መንግስታት ቢሮ እንዲመዘገብ አሳስበዋል። አዲስ አበባ መመዝገብ ያልቻሉት በክልል ዋና ዋና ከተማ አስተዳደሮች እየቀረቡ እንዲመዘገቡ አቶ ጣሂር መክረዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮ ሳት በሳተላይት ኤንኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩንሲ 11.605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 45.0 MSYMS በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን DVB-S2 ወይም QPSK ላይ ያገኙናል። ጋቢና ቤ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን።
ጋቢና ቪኦኤ ይቀጥላል። አሁን ወደ ቀጣዩ ዘገባ እንሻገር። ኢትዮጵያ ውስጥ ሙዚቃ ለታሪክ መዘከሪያ፣ ለሰላም መስበኪያና እርቅ መጠየቂያ መሳሪያነት የሚጠቀሙ በርካታ ማህበረሰቦችና ጎሳዎች አሉ። በመቀጠል ስለ አንደኛው እንግራችኋለን። ከአስር አመታት ወዲህ በተደጋጋሚ ምዕራብ ኢትዮጵያ ለተመላለሰችው የሙዚቃ ተመራማሪ ሳራ ቢሾ ሙዚቃ ከዘለዓዊ ትርጓሜው የገዘፈ ግብ አለው። በአንድ ማህበረሰብ ውስጥ የሚብላሉ ወቅታዊ ስሜቶችን ማመላከቻ ብልሃት ነው።
I think listening to songs is a really good way of finding out.
የህዝቦችን አካባቢያዊ አሳሳቢ ጉዳዮች ለማወቅ መልካሙ መንገድ ሙዚቃቸውን ማዳመጥ ይመስለኛል። ብዙ ጊዜ መንግስታዊና መንግስታዊ ያልሆኑ ድርጅቶች ህዝቦች በርግጥ እየተጋፈጡት ያለውን ነገር ሳይረዱ ስራዎችን ለማመቻቸት ይመጣሉ። ሙዚቃቸውን ማዳመጥ ስለ ሙዚቃ የሚያወሩትን መስማት ስትጀምሩ በአንዳንድ ጉዳዮች ላይ ያላቸውን እውነተኛ ስረ መሰረታዊ እይታ ለመረዳት ያስችላችኋል።
የብሔር ግጭቶች ተደጋግመው ከተፈጠሩባቸው ቦታዎች አንዱ ለሆነው የጋምቤላ ክልል ቤተኛ የሆነችው ሳራ ቢሾፕ ጥናቷን ካደረገችባቸው ህዝቦች መካከል አኝዋኮች ይገኙበታል። አኝዋኮች የተጠቁ የተበደሉ ሲመስላቸው በሙዚቃቸው ይመዘግባሉ። በደሉ እንዲቆም አለም ደግሞ ተባብረው ከገጠማቸው አደጋ ለመውጣት መተባበርን ይሰብካሉ። ልክ ሙዚቀኛው ሎርስ አንጎክ እንዳደረገው ወደ ከተማ ሲያቀና ቢያገኙት በስለት ወግተው ገደሉት። ካለ ምክንያቱ ካለ ኃጢያቱ በከተማው ሲዞር ቢያውት በጥይት ተኩሰው ገደሉት። ካለ ጥፋቱ ካለ ኃጢያቱ አሜሪካ ያላችሁ እንዴት ናችሁ? ካናዳ ያላችሁ እንዴት ናችሁ? ህብረት እንፍጠር እንተባበር በንጉሳችን ኦዶንግስም ባኝዋክ ምድር።
There's the one in Sudan against the Nuer. There was one in particular.
በደቡብ ሱዳን በንዌር ሙሳባላት ላይ እንደሆነ ሁሉ እንደ አውሮፓውያን አቆጣጠር በ2003 ዓ.ም ኢትዮጵያ ውስጥ 400 ገደማ አኝዋኮች በጥቂት ቀናት ውስጥ እንደተገደሉ አምናለሁ። ይህ እርምጃ በማህበረሰቡ ላይ መጠነ ሰፊ ተጽዕኖ ፈጥሯል። በቀጥታ ጥቃት ያልደረሰባቸው የማህበረሰቡ አባላት ሳይቀር መኖሪያቸውን ለቀው በኬንያና በተለያዩ ሀገሮች በስደት የኖሩ ሰዎችን ታገኛላችሁ። ዘርተኩር ግድያዎችና ጭቆና በሙዚቃዎች ውስጥ ትልቅ ቦታ አላቸው። ሰዎች ስለነዚህ ጉዳዮች ይዘፍናሉ፣ ያዳምጣሉ። ህዝቦች የተጠቁበትን ታሪክ ማስተላለፊያ መንገድ ሆኗል።
አኝዋኮች ሲጠቁ እንዲባዘኑበት አንደበታቸው ከመካከላቸው አንዱ ህጋ ይገዛኝም ብሎ ዱር ሲገባ በሰላም ሰርቶ መብላት ሲቻለው የለየለት ቀማኛ በሚሆንበት ወቅት ደግሞ ተውለ ማለት ሙዚቃን ዳግም በመሳሪያነት ተጠቅመዋል።
ረጃም ኮጂ ነፓፓብሉም ባንኔ ንቹሙን ኮረከባል
ኦኬሎ አጋሙ ጃጋጫም ከዊጂ የተሰኘ ሙዚቃ አላቸው። እሳቸው ዛሬም ድረስ የሚያመሰግኑት የደርግ ዘመነ መንግስት ወደ ስራ እንነሳ ባለበት ዘመን እንብንጃ ብለው ዱር የገቡ ሸማቂዎችን ለመገሰጽ ያዜሙት ዜማ ነው። እናንተ የሰዎችን ላብ የምትበሉ ማሽላ ሰርቃችሁ ወደ ዱር የምትሸሹ እሾህ ወዳለበት ዱር አትሄዱ ስትባሉ ካልሰማችሁ አሁን ለስቃይ ልትዳረጉ ነው እያለ የሚወደው ሙዚቃ የጸጥታ አስከባሪዎች በእነዚህ አካላት ላይ እርምጃ ዱዘን ስከመጠየቅ ይደርሳል። ያጀም ጎጂ ነፓባብሉም ባንኒን ኮረለኮረከ የሐሳብ አለመግባባቶች ገዝፈው ወንድማማቾች ጀርባ ተሰጣጥተው ሲቆሙ ለትውልድ ከቁርሾ ይልቅ ሰላም ይተላለፍ ዘንድ የሚጠይቅ አንድ ስራን ጨምር
እትዩ ምር በኖባናን በነሙ እነቱ እንግታ
በማህበረሰቡ ስር ባሉ የአምልኮ ስፍራዎች ጠብ መብዛቱን የተመለከተችው ዘማሪት አሬት ኦማን ኦጁሉ ናት የተጫወተችው። ጠቅለል ያለ ሀሳቡ መጪው ትውልድ ይባረክ ዘንድ እባካችሁ ሰላም ፍጠሩ የሚል ነው። ለአብነት ያኝዋኮችን ሙዚቃ ጠቀስን እንጂ በምዕራብ ኢትዮጵያ የሚኖሩ ሌሎች ብሔረሰቦችም ሙዚቃን ተሻጋሪ መልእክቶችን ማስተላለፊያ መንገድ አድርገው እንደተጠቀሙበት ሳርት ነግራለች። አሁን ላይ ደግሞ የየራሳቸውን በደልና እውነት በሙዚቃ ከመመዝገብ ተሻግረው ሙዚቃን እንደጋራ መሰባሰቢያ ጥላ እየተጠቀሙበት ስለመሆኑ ታነሳለች።
Music does provide a music cooperation at the local level.
ሙዚቃ ከባቢያዊ ትብብር እንዲኖር መንገድ ፈጥሯል። ህዝቦች ያላቸው የጋራ መግባቢያ እየሆነ ነው። በጋምቤላ ከሚገኙ ስቱዲዮዎች አንዱ ንብረትነቱን የአኝክ ብሔር አባል የሆነ ሞቤኖ የሚባል ሰው ነው። እሱ ከተለያዩ የብሔር ቡድኖች የሚመጡ ሙዚቀኞችን በስቱዲዮ ይቀርጻል። ሙዚቃ ከተለያዩ ማንነቶች የመጡ ሰዎች አንድ ላይ በመሆን የትብብር ስፍራ ለመፍጠር እንዲችሉ ብልሃት ፈጥሮላቸዋል።
ጋቢና ቪኦኤ ይቀጥላል። አብራችሁን ስለሆናችሁ በእጅጉና አመሰግናለን። በመቀጠል ግርማ ደገፋ በኒውዮርክ ጎዳናዎች ላይ ውቅና ያገኘ ስለመጣው የ60 ሰከንድ ደራሲ ይነግረናል።
ታሪኩን እንድጽፍልዎ ይፈልጋሉ? ዳን ሃርሊን ለ40 ዓመታት ያህል ጽፏል። በ1980ዎቹ ውስጥ እሱ የ60 ሰከንድ መጽሐፍ ብሎ የጠራው የጽሑፍ ዘርፍ ሐሳብ መጣለት። መንገድ ላይ ስለሚያገኛቸው ሰዎች የሚጽፍ የአንድ ደቂቃ ታሪክ። መጀመሪያ በቺካጎ በኋላም በኒውዮርክ
so many people just rush by they're in a rush
ምን ሰው ይጎርፋል ሩጫ ላይ ነው ሐሳቡ ሌላ ጋ ነው ይጋልባል። ስለዚህ የዚህን ቡዲስቶች አይነት ነገር ነው ያሰብኩት። ቆም ብለው እስቲ አሁን እስቲ እንዲህ እናድርግ እንጫወት እንደማለት። ለሃርሊ የ60 ሰከንድ መጽሐፍ ያጭር ጊዜ የሙክረት እድሜ ብቻ የሚኖረው መስሎት ነበር። እንደቀደ ጀመረው ነገር የህይወት ጥሪው ሆነ። በሚያዚያ ወር 1983 መሰየቢያ ይዤ ሚቺጋን ጎዳና ላይ ወጣሁ እና ይህንኑ እያደረኩ የማስበው ይሄ ልክ ያልሆነ ነገር ነው እያልኩ ነበር። እንደማፈርም እንደመጨነቅ የሚያደርገኝ ነበር። ግን ቁጭ አልኩ። የ60 ሰከንድ መጽሐፍ የምትል ማስታወቂያ ተከልኩ። ጌታው ታሪኮን ጻፍሎ እመቤት ታሪኮን ጻፍሎ ሁሉም እየዘጋኛል ፋል። በኋላ አንዲት ወይዘሮ ተጠጉኝና ምን ያረክ ነው እኔ ነግራለሁ ታሪኬን አሉኝ። ለአንድ ደቂቃ ያህል አወራኋቸው። ከዚያም ጥቂት አረፍተ ነገሮችን ጻፍኩ። ከመሰየቢያው ውስጥ አወጣሁት። በዚህ ጊዜ ወደ 20 የሚሆኑ ሰዎች ከበውኛል። ለሴትዮዋ አነበብኩላቸው። ሁሉም ሰው አጨበጨበ።
Everybody claps.
በዚያን ቀን ሃርሊ $50 አገኘ። ያኔ ነው ያቺ ለቀልድ የተመደበች ተሲያል በኋላ በእጅጉ ከዚያም በላይ መሆኗን የተረዳው። የኒውዮርክ ተወላጁ ለቅዳሜና እሁድ ወደ ኒውዮርክ በረረ። እናም በከተማይቱ ያሳለፈው የመጀመሪያው ቅዳሜና እሁድ $500 አስገኘለት። ስራውን ጣጥሮ ወደ ኒውዮርክ ከተማ ጠቅልሎ ለመግባት ማንገራገር አላስፈለገውም። ለዚህም ሃርሊ ተሳስቶ አውቅም።
You know, sometimes I think I'm crazy.
አንዳንድ እብድ ነኝ እላለሁ። አሁን እኮ 38 ዓመት ሆነኝ ይህንን ስሰራ። ቢጫ ኮቴን ደርቤ ቢጫ ቢራቢሮ ክራባቴን አስራለሁ። ቢጫ ባርኔጣ አድርጋለሁ። ከዚያም የሆነ ከየኔ ነው መሰለኝ ይላሉ። ይገርማል ምንድን ነው ይባባላሉ። የሱ ሙያ ለተመልካች ቀላል ሊመስል ይችላል። ሃርሊ ከአንድ ሰው ጋር ለአንድ ደቂቃ ያህል ያወራል። ስለሱ ወይም ስለሷ ዋነኛ የሚባል ነገር ለመንቀስ። ከዚያም በፍጥነት መሰየም ይጀምራል። የሚጽፈው ለተደራሲ አይደለም፣ ለዚያው ሰው ብቻ ነው። ይህን የሚያደርግ ማንም ሌላ ሰው የለም ይላል። አንዳንድ ሰዎች ብቸኛ ናቸው። ከብዙ ዓመታት በኋላ የልባቸውን ያወሩት የመጀመሪያው ሰው ሆኜ እንዲሰማኝ የሚያደርጉኝ ሰዎች አገኛለሁ። ሰዎች ስለፍቺ ስለአምሮ ህመም ይነግሩኛል። ሙሉ በሙሉ ራሴን ሰጣቸዋለሁ። አልሰርግባቸውም። ወጣ ያሉ ብዙ ነገሮችንም ሊነግሩኝ ይችላሉ። ፍርድ አልሰጥም። የህይወት ታሪካቸውን ለመጻፍ ብቻ ነው አጠገባቸው ያለሁት። ጎዳና ላይ ሲጽፍ 4 ዓመት ከሞላው በኋላ ሃርሊ ዝነኛ ሆነ። ዝናን ተከትሎም የሥራ ድሎች መጡ። ትልልቅ ድግሶችና ዝግጅቶች ላይ ይጋበዛል። ከፍ ያለ ክፍያም ያገኝ ጀመር። ቤት ገዛ። ነገር ግን ደስተኛ በመሆን ፈንታ ወደ አሻንጉሊትነት የተለወጠ ያህል እንደተሰማው ሃርሊ ይናገራል። ከኃላፊ አግዳኙ ጋር መውራትን፣ አዳዲስ ሰዎች ማግኘትን አፈቀ።
When I did it on the street, it's my world. I've invented it. I think people just like
መንገድ ላይ ሲሰራው የኔው ዓለም ነው። እኔ የፈጠርኩት ነው። እዚያ አንድ የሚያዳምጥና የሚጠባበቅ ሰው የመኖሩ ነገር ሰዎች የሚወዱት ይመስለኛል። ምክንያቱም ሃርሊ ማንኛውም ሰው ለመነገር የሚበቃ ታሪክ አለው ብሎ አምናል።
Are you ready?
ግርማ ደገፋን እናመሰግናለን። አሁን ወደ መጨረሻው ዘገባ እንሻገር። የአሜሪካ ድርጅት ዴልታና ኦሚክሮን የተሰኙት የኮሮና ቫይረስ ዝርያዎች ጥምር ስርጭት መጨመሩ ከፍተኛ የሆነ ሞትን የሚያስከትል የኮሮና ቫይረስ ማዕበል ሊያስነሳ ይችላል ሲል አስጠንቅቋል። ኤደን ገረመው የሊሳ ሽላይንን ሪፖርት እንደሚከተለው ታሰማናለች።
የዓለም የጤና ድርጅት ዋና ጸሐፊ ዶክተር ቴድሮስ አድሃኖም ሳይንስ የኮቪድ-19 መከላከያ ክትባትን ለማምረት ቢያግዝም ነገር ግን አሁንም ዓለም አቀፍ የሞት ምጣኔ እየጨመረ ነው አሉ። እንደ አውሮፓውያን አቆጣጠር በ2020 ዓመተ ምህረት የዓለም የጤና ድርጅት በዓለም አቀፍ ደረጃ በኮቪድ-19 1.8 ሚሊዮን ሞቶች ተመዝግበው እንደነበረ ያስታወቀ ሲሆን በዚህ በተገባደደው በአውሮፓውያኑ 2021 ዓመተ ምህረትም ካለፈው ዓመት በንጽጽር በ3.5 ሚሊዮን ሞቶች ከፍ ያለ አሃዝ መመዝገቡን አስተውቋል። ዶክተር ቴድሮስ ለዚህ አሃዝ መጨመር ምክንያቱ ወረርሽኙን በጋራ ለማስወገድ ከመጣር ይልቅ ፖለቲካው ጎልቶ መውጣቱን ይላሉ።
ፖፑሊዝም፣ ናሮ ናሽናሊዝም ኤንድ ሆርዲንግ ኦፍ
በጥቂት ሀገራት ውስጥ ያለው ህዝባዊነት፣ ጠባብ ብሔርተኝነት፣ የጤና መሳሪያዎችን፣ መድኃኒቶችን፣ መመርመሪያዎችን፣ ክትባቶችንና የአፍና አፍንጫ መሸፈኛ ጭንብሎችን ሳይቀር ስግብግብ በሆነ መልኩ ማጠራቀም፣ እንዲሁም ዝቅተኛ ገቢ ያላቸው ሀገራት ከክትባት ፍትሐዊነት ተጠቃሚ እንዳይሆኑ ማድረግ ለአዲሱ የኮሮና ቫይረስ ዝርያ ምቹ የሆነ ሁኔታን ሊፈጥር ችሏል።
ዳይሬክተሩ በጥቂት ሰዎች አማካኝነት ሰዎች በህይወት አድን መሳሪያው ላይ ያላቸውን እምነት እንዲያጡ ሳይንስን በማንኳሰስ የሚደረጉ የስህተትና የሐሰት መረጃዎች መስፋፋትን ኮንነዋል። እንደሳቸው አባባልም እነዚህ መንትያ ክፋቶች በአሁን ሰዓት በዴልታና በኦሚክሮን ቫይረሶች የተነሳ ህይወታቸውን እያጡ ያሉ ሰዎች በክትባቱ ላይ ጥርጣሬን እንዲያዳብሩ በማድረግ የሚነሱና የሚከሰሱ ናቸው ብለዋል ዶክተር ቴድሮስ በድጋሚ።
Ending health inequity remains the key to ending the pandemic.
ኢፍታዊ የሆነ የሀብት ክፍፍልን ማስቆም ወረርሽኙን ለመግታት ያለው ብቸኛ አማራጭ ነው። የወረርሽኙ ሲቀጥል አዲሱ ዝርያ አሁን ካለው ክትባት ጋር ተላምዶ የመከላከያ መንገዶችን ሊያሸንፍ የሚችልበት መንገድ ሊፈጠር ይችላል።
የዓለም የጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖም ወረርሽኙን በመዋጋቱ ረገድ ማነቆ የፈጠሩ ፖለቲካዊ የሆኑ ህዝባዊነትና የግል ፍላጎቶችን የምናስወግድበት ሰዓት አሁን ነው ብለዋል። የአውሮፓውያኑ 2021 ዓመተ ምህረት ሲያበቃም ሀገራት እስከ መጪው ዓመት አጋማሽ ድረስ 70% የሚሆነውን የዓለም ህዝብ ለማስከተብ የዓለም የጤና ድርጅት የጀመረውን ዘመቻን መቀላቀልን የአዲሱ ዓመት እቅዳቸው እንዲያድርጉ ጠይቀዋል።
ዛሬ የአውሮፓውያኑ አዲስ አመት ዋዜማ ነው። ለምታከብሩት አድማጮቻችን እንኳን አደረሳችሁ፣ መልካም አዲስ አመት ይሁንላችሁ ለማለት እንወዳለን። አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምጽና ምስል ምህንድስናው ደግሞ ኤልያስ አስማረ እስካሁን ድረስ አብሮን ነበረ። መልካም ምሽት ይሁንላችሁ። መልካም አዲስ አመት ይገናኛል።